ላውዲቱር ኢየሱስ ክርስቶስ። ኢየሱስ ክርስቶስ ይባረክ። ይህ የቫቲካን ሬዲዮ ነው። የቫቲካን ሬዲዮ ዘወትር ማታ በየዕለቱ በኢትዮጵያ የሰዓት አቆጣጠር ከምሽቱ 12 ሰዓት ተኩል እስከ 1 ሰዓት በ11615 ኪሎ ሄርትስ ወይም በ25.8 ሜትር ባንድና በ13765 ኪሎ ሄርትስ ወይም በ21.79 ሜትር ባንድ የሚያስተላልፈውን ስርጭት አሁን ጀመረ። በኢንተርኔት ድረገጻችን www.radiovaticana.va የሚለውን በመክፈት በቋንቋዎች ዝርዝር ውስጥ አማርኛን በመምረጥ ዕለታዊ ዝግጅቶቻችንን መከታተል የምትችሉ ሲሆን በፌስቡክ አድራሻችንም ቫቲካን ሬዲዮ የአማርኛ ክፍል በሚለው ገጻችን ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ መረጃዎችን ማግኘት የምትችሉ መሆኑን እንገልጻለን።
ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሰኞ የሰኔ 4 2010 ዓ ም ዕለታዊ ስርጭታችንን ነው። ርዕሰ ሊቃነ ጳጳሳት ፍራንቼስኮ 42 ሚሊዮን ተከታዮች ባሉት አት ፖንቲፊክስ በተሰኘው የትዊተር ገጻቸው ላይ በዛሬው ዕለት ባስተላለፉት የጽሑፍ መልእክት እንደገለጹት መንፈስ ቅዱስ በዕለት ተዕለት ሕይወታችን ውስጥ ቅድስናን እንድናገኝ የሚያስፈልገንን ጥንካሬ ይሰጠናል ማለታቸው ተገልጿል። የዛሬውን ለስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን። ርዕሰ ሊቃነ ጳጳሳት ፍራንቼስኮ በቅናት ላይ የተመሰረተ የሐሰት ክሶች እንደ ገዳይ መርዝ ናቸው ማለታቸው መገለጹን፣ ርዕሰ ሊቃነ ጳጳሳት ፍራንቼስኮ ፍሬ እንድታፈሩ የሚያደርጓችሁ ስሮች በመሆናቸው የተነሳ ሁልጊዜም ቢሆን የመጀመሪያ መምህሮቻችሁን ማስታወስ ይኖርባችኋል ማለታቸው መገለጹን የሚያመለክቱ ዜናዎችን በዛሬው ለስርጭታችን በቅደም ተከተል ወደ እናንተ አድማጮቻችን የምናደርሳቸው ዘገባዎቻችን ይሆናሉ። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ ከወዲሁ እንጋብዛለን። የዛሬውን ዝግጅታችንን ዋና ዋና ዜናዎችን በማስቀደም እንጀምራለን። ርዕሰ ሊቃነ ጳጳሳት ፍራንቼስኮ በቅናት ላይ የተመሰረተ የሐሰት ክሶች እንደ ገዳይ መርዝ ናቸው ማለታቸው ተገለጸ። ቅዱስነታቸው ይህንን የተናገሩት በትላንትናው ዕለት ማለትም በሰኔ 3 2010 ዓ ም ዕለተ ሰንበት ላይ በቫቲካን በሚገኘው በቅዱስ ጴጥሮስ አደባባይ ለተሰበሰቡ ምዕመናንና የአገር ጎብኚዎች በዕለቱ የአውሮፓውያኑን የቀን አቆጣጠር በሚከተሉ የካቶሊክ ምዕመናን ዘንድ በላቲን ሥርዓተ አምልኮ አቆጣጠር ደንብ መሠረት ከማርቆስ ወንጌል ከምዕራፍ 3 ከቁጥር 20 እስከ 35 ላይ ተወስዶ በተነበበውና ከኢየሩሳሌም የመጡ ጸሐፍትም ኢየሱስን ብኤልዘቡል አድሮበታል፣ አጋንንትን የሚያወጣው በአጋንንት አለቃ ነው በማለት ስለ ኢየሱስ በተናገሩት የመጽሐፍ ቅዱስ ክፍል ላይ መሠረቱን ያደረገ እንደነበረም ለመረዳት ተችሏል። ክቡራንና ክቡራት አድማጮቻችን ርዕሰ ሊቃነ ጳጳሳት ፍራንቼስኮ በትላንትናው ዕለት ማለትም በሰኔ 3 2010 ዓ.ም በቫቲካን በሚገኘው የቅዱስ ጴጥሮስ አደባባይ በእለቱ ቅዱስ ወንጌል ላይ ተመርኩዘው ያደረጉትን አስተንትነው ሙሉ ይዘቱን እንደሚከተለው ተርጉመናል። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ ከወዲሁ እንጋብዛለን።
Cari fratelli e sorelle, buongiorno. Il Vangelo di questa domenica ci mostra due tipi di incomprensione che Gesù ha dovuto affrontare, quella degli scribi e quella dei suoi stessi familiari.
የተወደዳችሁ ወንድሞቼና እህቶቼ እንደምን አረፈዳችሁ? በዛሬው ዕለተ ሰንበት የተነበበው የቅዱስ ወንጌል ቃል ከማርቆስ ወንጌል ምዕራፍ 3 ከቁጥር 20 እስከ 35 ላይ ያለውን ማለታቸው ነው። ኢየሱስ የግድ የተጋፈጣቸውን ሁለት አይነት የተሳሳቱ ግንዛቤዎችን ያሳየናል። እነዚህም ጻሐፍትና የገዛ ዘመዶቹ ስለ ኢየሱስ የነበራቸው የተሳሳተ ግንዛቤዎች ናቸው። የመጀመሪያው የተሳሳተ ግንዛቤ ጻሐፍት ቅዱሳን መጻሕፍትን በደንብ የተማሩና ለሕዝቡም ቅዱሳን መጻሕፍትን የማብራራት ኃላፊነት ነበረባቸው። ከነዚህ ጻሐፍት መካከል አንዳንዶቹ የኢየሱስ ዝና በሰፊው በተንሰራፋበት ከኢየሩሳሌም ወደ ገሊላ የተላኩ ሰዎች ሲሆኑ ይህንንም ያደረጉት በሕዝቡ ፊት ኢየሱስን ዋጋ ለማሳጣት በማሰብ ያሉባልታ ወሬ ለማውራት ሌላውን ሰው ዋጋ ቢስ ለማድረግ ዕውቅናም ለማሳጣት በማሰብ ያደረጉት እንግስቃሴ ሲሆን ሰውን ለማሳጣት የሚደረግ ማንኛውም ተሳትፎና እንግስቃሴ በጣም መጥፎ የሆነ ተግባር ነው። ከኢየሩሳሌም ወደ ገሊላ የተላኩትም ይህንን ያሉባልታ ወሬ ለመፈጸም ነበር። እናም እነዚህ ጻሕፍት ግልጽና አሰቃቂ የሆነ ክስ ይዘው ነበር የመጡት። ይህንንም ለማድረግ የተጠቀሙበት ዘዴ በሕዝቡ መሃል በመግባት ኢየሱስ በኤልዘቡል አድሮበታል፣ አጋንንትን የሚያወጣው የአጋንንት አለቃ በሆነው በብኤልዘቡል አማካይነት ነው፣ የማርቆስ ወንጌል ምዕራፍ 3 ቁጥር 22 ላይ እንደተጠቀሰው በማለት ነበር። ይህም ማለት ኢየሱስ እነዚህን ተአምራት የሚፈጽመው በአጋንንት አነሳሽነት ነው ማለት ነው። ይህም ማለት ደግሞ ይነስም ይብዛም ኢየሱስ አጋንንት አድሮበታል ማለት ነው። እንዲያውም ኢየሱስ እጅግ ብዙ የታመሙ ሰዎች ፈውሶ ነበር። ነገር ግን እነሱ ኢየሱስ እነዚህን ተአምራት የሚፈጽመው በእግዚአብሔር መንፈስ እንደሆነ ማመን አይፈልጉም እንጂ ኢየሱስ ይህንን ያደረገው በእግዚአብሔር መንፈስ ነው። እነርሱ ግን በአጋንንት ኃይል ነው ብለው ያምኑ ነበር። ኢየሱስ ይህንን ሐሳባቸውን ሳይቀበል ጠንካራና ግልጽ የሆኑ ቃላቶችን በመጠቀም ምላሽ ይሰጣቸዋል። ምክንያቱም እነዚህ ጻሕፍቶች ሳይታወቃቸው አስከፊ ወደ ሆነ ኃጢአት ውስጥ እየገቡ በመሆናቸው የተነሳ ነው። በኢየሱስና ኢየሱስ በሚሰራቸው ተግባሮቹ ሳይቀር የሚገኘውን የእግዚአብሔርን ፍቅር በመሳደብ ላይ ነበሩ። በመንፈስ ቅዱስ ላይ የሚቃጣ ስድብ ኢየሱስ እንደሚለው
La bestemmia è il peccato contro lo Spirito Santo. È l'unico peccato imperdonabile, così lo dice Gesù, perché parte da una chiusura del cuore alla misericordia di Dio che agisce in Gesù.
በመንፈስ ቅዱስ ላይ የስድብ ቃል የሚናገር ሁሉ ለዘላለም አይሰረየለትም፣ ምክንያቱም በኢየሱስ አማካይነት ለሚንቀሳቀሰው የእግዚአብሔር ምሕረት ጠልቆ እንዳይገባ ልብን የሚዘጋ በመሆኑ የተነሳ ነው። ነገር ግን ይህ ክፍል ለሁላችን ጠቃሚ የሆነ ማስጠንቀቂያን አቅፎ ይዟል። በእርግጥ አንድ መልካም የሆነ ሰው ለሰዎች መልካም ሥራ በሚያከናውንበት ወቅት በከፍተኛ ቅናት የተነሳ የሐሰት ክስ ሊቀርብበት ይችል ይሆናል። እዚህ ጋር አስቀድሞ ነገሮችን በማጠንጠን አንዱ የሌላውን መልካም ስም ለማጥፋት የሚሞክር ገዳይ የሆነ መርዝ አለ። እግዚአብሔር ከዚህ አይነቱ አሳፋሪ ፈተና ውስጥ ያውጣን። እኛም ሕሊናችንን በጥንቃቄ ከመረመርን በኋላ ይህ መጥፎ ተክል በውስጣችን እያቆጠቆጠ እንዳለ እንገነዘባለን። በውስጣችን አድጎ መጥፎ የሆነ ውጤቶችን ከማስከተሉ በፊት ሊድኑ የማይችሉ መጥፎ የሆኑ ውጤቶችን ከማስከተሉ በፊትም በቶሎ በሚስጥረ ንስሐ አማካይነት ከዚህ መንጻት ይኖርብናል። በጣም ጥንቃቄ ማድረግ ይኖርብናል። ምክንያቱም የዚህ አይነቱ ባህሪ ቤተሰብን፣ ጓደኝነትን፣ ማህበረሰብን በመጨረሻም ማህበረሰቡን ባጠቃላይ ሊያፈራርስ የሚችል ተግባር ነው።
L'Evangelo di oggi ci parla anche di un'altra incomprensione, molto diversa nei confronti di Gesù, quella dei suoi familiari. Questi erano preoccupati perché la sua nuova vita itinerante sembrava loro una pazzia.
የዛሬው ቅዱስ ወንጌል ኢየሱስን በተመለከተ የነበረውን የተሳሳተ ግንዛቤ ያሳየናል። ይህም ዘመዶቹ ለኢየሱስ የነበራቸው የተሳሳተ ግንዛቤ ነው። ኢየሱስ የጀመረው አዲሱ የሕይወት ጉዞ በተመለከቱበት ወቅት እርሱ ያበደ ስለመሰላቸው ዘመዶቹ ተጨንቀው ነበር። በርግጥ ለሰዎች በተለይም ለታመሙና ኃጢአተኛ ለነበሩ ሰዎች ሳይቀር በጣም ብዙ ጊዜ ከመስጠቱ የተነሳ ምግብ ለመብላት እንኳን እስከማይችልበት ደረጃ ድረስ ደርሶ ነበር። እውነት ነው፣ ኢየሱስ እንዲህ ነበር። ቅድሚያ ለሕዝቦቹ ይሰጣል፣ ሕዝቡን ያገለግላል፣ ሕዝቡን ይረዳል፣ ሕዝቡን ያስተምራል፣ ሕዝቡንም ይፈውሳል። ምግብ የሚበላበት ሰዓት እንኳን አልነበረውም። በዚህም የተነሳ ዘመዶቹ ኢየሱስን ቤቱ ወደሚገኝበት ወደ ናዝሬት ይዘውት ለመሄድ ይወስናሉ። ዘመዶቹ ኢየሱስ ወደሚገኝበት ስፍራ ከደረሱ በኋላ ሰው ልከውበት አስጠሩት። በዙሪያው የተቀመጡ ብዙ ሰዎችም እነሆ እናትህና ወንድሞች ውጭ ይፈልጉሃል አሉት። የማርቆስ ወንጌል ምዕራፍ 3 ቁጥር 32 ላይ እንደ ተጠቀሰው እርሱም መልሶ
E chi sono i miei fratelli? E guardando le persone che stavano intorno a lui per ascoltarlo, aggiunge: Ecco mia madre e i miei fratelli, perché chi fa la volontà di Dio, costui è per me fratello, sorella e madre.
እናቴ ማናት? ወንድሞቼስ እነማናቸው? በማለት መለሰላቸው። በዙሪያው ወደ ተቀመጡት በመመልከት እንዲህ አለ፣ እናቴና ወንድሞቼ እነዚህ ናቸው። የእግዚአብሔርን ፍቃድ የሚያደርግ ሁሉ እርሱ ወንድሜ፣ እህቴ፣ እናቴም ነውና። የማርቆስ ወንጌል ምዕራፍ 3 ከቁጥር 33 እስከ 35 ላይ እንደ ተጠቀሰው በማለት ይመልስላቸዋል። ኢየሱስ አዲስ ቤተሰብ አቋቋመ። ተፈጥሯዊ ትስስር ላይ ብቻ የተመሰረተ ቤተሰብ ሳይሆን፣ ነገር ግን በሱ ላይ ባለን እምነት በሚቀበለን ፍቅሩ እኛን በመንፈስ ቅዱስ አማካይነት አንድ ያደርገናል። የኢየሱስን ቃል የተቀበሉ ሁሉ የእግዚአብሔር ልጆችና እርስ በርሳቸው ወንድማማቾች ይሆናሉ። የኢየሱስን ቃል መቀበላችን በመካከላችን የወንድማማችነት መንፈስ እንዲኖር ያደርጋል። የኢየሱስ ቤተሰቦችም እንድንሆንም ያደርገናል። ስለ ሌሎች መጥፎ ነገር መናገር የሌሎችን ዝና ማበላሸት የሰይጣን ቤተሰቦች እንድንሆን ያደርገናል። ኢየሱስ የሰጠው መልስ ለእናቱና ለቤተሰቡ አክብሮት እንደሌለው የሚያሳይ መልስ ግን አይደለም። ይልቁንም በተለይም ለማርያም እጅግ የላቀ ዕውቅና የሰጠ መልስ ነው። ምክንያቱም እሷ ፍጹም የሆነች የእግዚአብሔር ደቀ መዝሙር በመሆን ሁሉንም የእግዚአብሔር ፍቃድ ለመፈጸም የታዘዘች እናት ነበረች። የመንፈስ ቅዱስ ሥራ በእርሱና በቤተ ክርስቲያኗ ውስጥ እንዲሁም ዓለምን ወደ አዲስ ሕይወት እንደሚለውጥ በመገንዘብ ሁልጊዜ ከኢየሱስ ጋር ኅብረት ፈጥረን መኖር እንችል ዘንድ እመቤታችን ቅድስት ድንግል ማርያም በአማላጅነቷ ሁላችንንም ትርዳን። ክቡራንና ክቡራት አድማጮቻችን ይህ ቀደም ሲል ያስደመጥናችሁ ርዕሰ ሊቃነ ጳጳሳት ፍራንቼስኮ በትላንትናው ዕለት ማለትም በሰኔ 3 2010 ዓመተ ምህረት በቫቲካን በሚገኘው በቅዱስ ጴጥሮስ አደባባይ ለተሰበሰቡ ምእመናን በእለቱ ቅዱስ ወንጌል ላይ ተመርኩዘው ያደረጉትን አስተንትኖ ሙሉ ይዘት ነበር ያስደመጥናችሁ። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። አድማጮቻችን ይህ በመከታተል ላይ የምትገኙት ከሬዲዮ ቫቲካን ያማረኛው የስርጭት ክፍል የሚቀርብላችሁን የሰኞ የሰኔ 4 2010 ዓመተ ምህረት ዕለታዊ ስርጭታችንን ነው። ርዕሰ ሊቃነ ጳጳሳት ፍራንቼስኮ ቀደም ሲል ያስደመጥናችሁን በእለቱ በተነበበው ቅዱስ ወንጌል ላይ መሰረቱን ያደረገ አስተንትኖ ካደረጉ በኋላ በካቶሊክ ቤተክርስቲያን ምእመናን ዘንድ ለመቤታችን ለቅድስ ድንግል ማርያም ከሚቀርቡ የመማፀኛ ጸሎቶች ውስጥ አንዱ የሆነውን ጥንታዊ መሰረት የያዘና የጌታችን የኢየሱስ ክርስቶስን ሰው መሆን በማስታወስ የሚደገመው የእግዚአብሔር መልአክ ማርያምን እንዳበሰራትና ጌታችን ኢየሱስ ክርስቶስ ሰው ስለ መሆኑ በሚዘከርበት የገብርኤል ብስራት ጸሎት ከምእመናን ጋር በመቀባበል ከደገሙ በኋላ ለዓለም ባስተላለፉት ሳምንታዊ መልእክት ቅዱስነታቸው እንደገለጹት በቅርብ ጊዜ ውስጥ በአሜሪካና በሰሜን ኮሪያ መካከል በሲንጋፖር የሚደረገው ውይይት ገንቢ በሆነ መልኩ እንደሚደረግና በኮሪያ ልሳነ ምድር ዘላቂ በሆነ መልኩ ሰላምን የሚያረጋግጥ ውይይት እንዲሆን ምኞታቸው እንደሆነ ቅዱስነታቸው በሳምንታዊ መልእክታቸው ገልጸው ይህ ውይይት የተሳካ ይሆን ዘንድ ሁላችንም ጸሎታችንን ለመቤታችን ለቅድስት ድንግል ማርያም ልናቀርብ ይገባል ካሉ በኋላ እንደ ተለመደው
ቢያውሮ una buona domenica
መልካም ዕለተ ሰንበት ለሁላችሁም እንዲሆን እመኛለሁ ካሉ በኋላ
e per favore non dimenticatevi di pregare per me
እባካችሁን ለኔ ጸሎት ማድረግ እንዳትረሱ ብለው ሐዋርያዊ ቡራኪያቸውን ከሰጡ በኋላ መሰናበታቸውን ለመረዳት ተችሏል። ርዕሰ ሊቃነ ጳጳሳት ፍራንቼስኮ ፍሬ እንድታፈሩ የሚረዷችሁ ስሮች በመሆናቸው የተነሳ ሁልጊዜም ቢሆን የመጀመሪያ መምህሮቻችሁን አስታውሱ ማለታቸው ተገለጸ። ርዕሰ ሊቃነ ጳጳሳት ፍራንቼስኮ ይህንን ቀደም ሲል የሰማችሁትን የተናገሩት ባለፈው ቅዳሜ ማለትም በሰኔ 2 2010 ዓ.ም በቫቲካን በሚገኘው የጳውሎስ 6ኛ የስብሰባ አዳራሽ ውስጥ ለተገኙ 500 ከሚሆኑ በሚላን ከተማ ከሚገኙ ትምህርት ቤቶች የተውጣጡ ሕፃናትና ታዳጊዎች ጋር በተገናኙበት ወቅት እንደነበረ ለመረዳት የተቻለ ሲሆን ሕፃናቱ ይህንን ጉዞ ያደረጉት ጓደኛ የሆነች ከተማ በሚል መሪ ቃል እንደነበረም ለመረዳት ተችሏል። የመጀመሪያዎቹን መምህራኖቻችሁን ፈጽሞ እንዳትረሱ። የመጀመሪያ ትምህርት ቤቶቻችሁንም በፍጹም እንዳትረሱ። ምክንያቱም እነሱ የናንተ ባህል መሰረት ናቸውና በማለት ንግግራቸውን የጀመሩት ቅዱስነታቸው ስር መሰረታችሁን በፍጹም ማጣት የለባችሁም፣ ምክንያቱም ስር መሰረታችሁ እንድታብቡና ፍሬ እንድታፈሩ ያደርጋችኋል ብለዋል። ይህ ጓደኛ የሆነች ከተማ በሚል መሪ ቃል የተዘጋጀው 500 የሚላን ከተማ ሕፃናት በቫቲካን ከርዕሰ ሊቃነ ጳጳሳት ፍራንቼስኮ ጋር ተገናኝተው የተወያዩበት አጋጣሚ የተፈጠረው በቅድስት መንበር ስር የሚተዳደረው የባህል ጉዳዮችን በሚመለከተው ጳጳሳዊ ምክር ቤት የተዘጋጀ እንደሆነ ለመረዳት የተቻለ ሲሆን ይህ ጉብኝት በየዓመቱ የሚደረግ ጉብኝት እንደሆነም ለመረዳት ተችሏል። ከላይ ለመጥቀስ እንደሞከር ነው ለዚህ ዓመት ጉዞ መሪ ቃል እንዲሆን የተመረጠው ጓደኛ የሆነች ከተማ የሚለው እንደሆነ የተገለጸ ሲሆን ይህ መሪ ቃል የተመረጠበት ምክንያት ሕፃናት ሁልጊዜም የሚመኙትና የሚያልሙት በጓደኝነት መንፈስ የተሞላ ከተማ እንዲኖር ያላቸው ምኞት ለማንጸባረቅ ታስቦ የተመረጠ መሪ ቃል እንደሆነም ለመረዳት ተችሏል። በወቅቱ ከ500 ሕፃናት መካከል አንዷ የሆነችው ሃና ግሬታ የተባለች ታዳጊ ሕፃን እርሶ በልጅነቶ ወቅት የነበሩት መምህራን ምን ይመስሉ እንደነበረ ያስታውሳሉ ወይ? ብላ ላቀረበችው ጥያቄ ቅዱስነታቸው ሲመልሱ
La maestra si llamaba Estela. Una maestra la avuto nel primo anno e poi nel terzo, la stessa maestra. Era brava, ci insegnava a scrivere, a leggere. Bravissima.
አንደኛና ሶስተኛ ክፍል በነበርኩበት ወቅት የነበረችው መምህር ስሟ ስቴላ እንደነበረች ያስታወሱት ቅዱስነታቸው ሁለተኛና አራተኛ ክፍል ስደርስ ደግሞ ማንበብና መጻፍ ያስተማረችኝ በጣም ጎበዝ የሆነች አስተማሪ እንደነበረች አስታውሰው ትምርቴን ጨርሼ ከወጣ በኋላ እነዚህን መምህራንን በፍጹም አልረሳዋቸውም ሁሌም አስታውሳቸዋለሁ ብለው የመጀመሪያ መምህሮቻችሁን ማስታወስ በሕይወታችሁ ወደፊት የምታደርጉትን ጉዞ በብርታት እንድትጓዙ የሚያግዝ ነገር በመሆኑ የተነሳ ማስታወስ በጣም አስፈላጊ የሆነ ጉዳይ ነው ብለዋል። የመጀመሪያ አስተማሪዬ የነበሩትን ስቴላ በሚል መጠሪያ ስም የሚታወቁትን መምህሬን ትምህርቴን ካጠናቀቅኩኝ በኋላ እንኳን ሳይቀር አንዳንዴ ስልክ እደውልላቸው ነበር። ካህን ከሆንኩኝም በኋላ እንደዋወል ነበር። ጳጳስ ሆኜ ከተሰየምኩኝ በኋላ ደግሞ እርሳቸው በጣም ታመው ስለነበር እየተመላለስኩኝ ጠይቂያቸው በችግራቸውም አግዣቸው ነበር በማለት የመጀመሪያውን መምህራቸውን በማስታወስ በግንኙነት ወቅት ለሕፃናቱ የገለጹት ቅዱስነታቸው በ94 ዓመታቸው የመጀመሪያ መምህራቸው ከዚህ ዓለም በሞት መለየታቸውን አስታውሰው መቼም ቢሆን የመጀመሪያዋን አስተማሪን በፍጹም አረሳም ብለዋል። በወቅቱ ሕፃናቱ ለርዕሰ ሊቃነ ጳጳሳት ፍራንቼስኮ በርካታ ጥያቄዎችን ማቅረባቸውን ለመረዳት የተቻለ ሲሆን ቅዱስነታቸውም ሕፃናቱ ላነሱላቸው ጥያቄዎች ተገቢውን ምላሽ ሕፃናቱ በሚረዱበት መልኩ ከመለሱ በኋላ ሕፃናቱ ላመጡላቸው ስጦታ ቅዱስነታቸው ከፍተኛ ምስጋናን አቅርበዋል። እነዚህ 500 ታዳጊ ሕፃናት የተለያየ አይነት እምነት ተከታዮች ሲሆኑ በዚህም መሰረት ከካቶሊክ፣ ከሙስሊም፣ ከቡዳ፣ ከኦርቶዶክስ እንዲሁም የተወሰኑት በእግዚአብሔር የማያምኑ እንደሆነ ለመረዳት ተችሏል።
የተወደዳችሁ አድማጮቻችን የዕለቱ ዝግጅታችን አሁን አበቃ። ጥያቄ ወይም ሂስ ካላችሁ የኢሜይል አድራሻችን amartig@vaticanradio.va ሲሆን በፌስቡክ አድራሻችን የቫቲካን ሬዲዮ የአማርኛ ክፍል ብላችሁ ከጻፋችሁልን መልእክቶቻችሁ ይደርሱናል። በሚቀጥለው ዝግጅታችን እስከምንገናኝ ደህና ቆዩን። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።